ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 5 ቀን 2010 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የተለያዩ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ወቅታዊ ሐተታዎችን በተከታታይ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በደብረ ማርቆስ ከተማ የተነሳው ግጭት ዛሬም ያልበረደ መሆኑን ታውቋል። ረቡዕ ሐምሌ 4 ቀን ተቃውሞ ያካሄዱ የነበሩ ዜጎችን ለመበተን የጸጥታ ኃይሎች በከፈቱት ተኩስ አንድ የባጃጅ ተሽከርካሪ ሹፌር ሲገደል ሌሎች 4 ሰዎች በከባድ ሁኔታ ቆስለው ደብረ ማርቆስ ሆስፒታል በመታከም ላይ ይገኛሉ። ቃል አቀባዩ በሰጠው ተጨማሪ መረጃ ረቡዕ ሐምሌ 4 ቀን በተፈጠረው ግጭት 3 ሆቴሎች፣ 2 የፋይናንስ ተቋማት፣ 1 መኖሪያ ቤትና 10 ተሽከርካሪዎች ጉዳት የደረሰባቸው መሆኑን ገልጾ ህዝቡ ተቃውሞን ያደረገው በተሳሳተ መረጃ ነው ብሏል። በደቡብ ኢትዮጵያ የም በሚባለው ልዩ አስተዳደር ቀጠና በትናንትናው ዕለት በተነሳ ግጭት 4 ሰዎች መገደላቸው ታውቋል። ግጭቱ የተፈጠረው ለእስልምና ሃይማኖት ማስተማሪያ ማዕከል ለመገንባት የተሰጠው መሬት ጠባብ ነው በሚል ከሃይማኖቱ ተከታዮች ተቃውሞ በመነሳቱ ነው። የተቃውሞ ሰልፍ የወጡ ወጣቶች አውራ ጎዳናዎችን በድንጋይ በመዝጋታቸውና አንዳንድ ንብረት በማቃጠላቸው የወያኔ የጸጥታ ኃይሎች ወደ ቦታው መጥተው ሰልፉን ለመበተን ተኩስ የከፈቱ መሆናቸው ታውቋል። የዛሬ 2 ዓመት በጎንደር ከተማ የወያኔ ታጣቂዎች የወልቃይት የማንነት ጥያቄን በማንገብ በግንባር ቀደምትነት ሲታገል የነበረውን ኮሎኔል ደመቀ ዘውዱን ለመያዝ የተቃጣው ሙከራ የተደረገው የጀግንነት መከላከል እንዲሁም ከዚያ ተከትሎ የተከሰተውን የህዝብ አመጽ ለመዘከር በከተማዋ ከፍተኛ ክብረ በዓል ተደርጎ ያለመሆኑ ተነግሯል። ከዚህ ጋር በተያያዘ በኮሎኔሉ ላይ ጥቃት ሲፈጸም በጥይት ተበሳስቶ የነበረው የክራይ ቤት ለሙዚየምነት እንዲቀመጥ ለዚህ ጉዳይ የተቋቋመ ኮሚቴ የገዛው መሆኑን ተናግሯል። በሶማሊያ አስተዳደር አካባቢ በነፍስ መግደልና ባስገድዶ መድፈር ወንጀል ከተያዙት እስረኞች በስተቀር ሁሉም እስረኞች የተፈቱ መሆናቸው ተገልጿል። ከተለቀቁት መካከል 17 የሚሆኑት የኦብን አግ አባላት መሆናቸው ታውቋል። የክልል ፕሬዝዳንት አብዲ አሊ ለአካባቢው ምክር ቤት ባሰማው ዲስኩር ለተፈጸሙ ስህተቶች ኃላፊነቱን ወስዶ ይቅርታ እንዲደረግለት ጠይቋል። አብዲ አሊ በትናንትናው ዕለት ባሰራጨው ቪዲዮ መልእክት የቀድሞው የወያኔ የጸጥታ ሹም ጌታቸው አሰፋን ጣልቃ በመግባትና በሌሎች ድርጊቶች ወንጅሎታል። በተያያዘ ዜና ረቡዕ አዲስ አበባ ውስጥ በፍሬንድሺፕ ሆቴል የአብዲ አሊ ደጋፊዎችና ተቃዋሚዎች በተናጠል ስብሰባ ባደረጉበት ወቅት እርስ በርስ በመጋጨታቸው የጸጥታ ኃይሎች ወደ ሆቴሉ ገብቶ በትኗቸዋል። ኢሳያስ አፈወርቅ በመጪው ቅዳሜ አዲስ አበባ ለጉብኝት የሚገባ መሆኑ ተገልጿል። የሻባ መሪ በሚሊኒየም አዳራሽ በተለይ ለተጋበዙ ሰዎች ንግግር ያደርጋልም ተብሏል። ከደቡብ ሱዳን ዋና ከተማ ከጁባ 25 ኪሎ ሜትር ርቀት በምትገኘው ጎሮሞ በተባለችው የስደተኛ ካምፕ የሚኖሩ የአኝዋክ ብሔረሰብ አባላት በቅርቡ በኢትዮጵያ ውስጥ ስላለ ሁኔታ ለዜና ምንጮች በሰጡት አስተያየት በአገሪቱ የፖለቲካ ስርዓት ለውጥ እስካልተከሰተ ድረስ ወደ መጡበት እንደማይመለሱ ገልጸዋል። ለውጭ ባለሀብቶች መሬታቸው መሰጠቱን በመቃወማቸው ከወያኔ ጸጥታ ኃይሎች ከፍተኛ ጭፍጨፋና ግድያ ያመለጡን እነዚህ የአኝዋክ ብሔረሰብ አባላት በእርግጥ ወደ ስልጣን ወደ ህዝብ ሊያስገባ የሚችል የስርዓት ለውጥ እስካልተካሄደ ድረስ የመሬታቸው ባለቤት ሆነው በአገራቸው ለመኖር የሚያስተማምን ሁኔታ ለመኖርም ተናግረዋል። የዓለም አቀፉ የቀይ መስቀል ድርጅት አውጣው መግለጫ በደቡብ ኢትዮጵያ በጉሳ ግጭት የተፈናቀሉት ከ800,000 በላይ ለሆኑ ዜጎች እርዳታ ለማቅረብ አስቸጋሪ ሁኔታ መፈጠሩን ገልጿል። ድርጅቱ በመግለጫው ችግሩ ከዓለም አቀፍ እይታ ውጪ ሆኖ ስለቆየ በእርዳታ እጥረት አሳሳቢ ሆኖ ተፈጥሯል በማለት ሐሳብ አስፍሯል። በሚፈለገው መጠን በአስቸኳይ እርዳታ ማይደርስ ከሆነ በርካታ ዜጎች በምግብ እጥረትና እንዲሁም በተላላፊ በሽታዎች ሊጠቁ እንደሚችሉ ተገልጿል። በጌዲዮ ዞን የሚገኘው የኮቸሬ በጠለያን የድርጅቱ ልዑካን የጎበኙ መሆናቸውን መግለጫው ገልጾ በትምህርት ቤቶች፣ በመንግስት መስሪያ ቤቶችና በቤተ ክርስቲያን የተጠለሉ ስደተኞች የሰው ልጆች ከሚኖሩበት ደረጃ በታች እየኖሩ መሆናቸውን አጋልጧል። የዓለም አቀፉ የቀይ መስቀል ድርጅትና የኢትዮጵያ የቀይ መስቀል ድርጅት ለ100,000 ስደተኞች የመድኃኒትና የሕክምና እርዳታ ለማድረግ የሚጀምሩ መሆናቸውን መግለጫው አብሮ ጠቅሷል። የደቡብ ሱዳን ፓርላማ የፕሬዝዳንት ሳልቫ ኪር የስልጣን እድሜ ለ3 ዓመት እንዲራዘም ወሰኑ መሆኑ ታውቋል። የፓርላማው ውሳኔ ተቃዋሚውን ኃይል የሚያስቆጣ ከመሆኑ በላይ የተጀመረውን የሰላም ውይይት ያደናቅፋልም ተብሎ ይጠበቃል። የፕሬዝዳንት ኪር የስልጣን እድሜ እንዲራዘም ያስፈልገበት ምክንያት አገሪቱ ባለችበት የእርስ በርስ ጦርነት ውስጥ ምርጫ ማካሄዱ አገሪቱን ያለ መንግስት ለሚያስቀራት ነው በማለት የመንግስት ወገኖች የመከራከሪያ ሐሳብ ሲያቀርቡ ምርጫ ሊካሄድ የሚችለው ሰላማዊ ሁኔታ ሲፈጠር ብቻ ነው ብለዋል። የተቃዋሚ ወገኖች እርምጃውን አውግዘውም የዓለም አቀፉ ህብረተሰብ እውቅና እንዳይሰጠው ተማጽነዋል። ፕሬዝዳንት ኬር ሐሙስ ወይም አርብ የፓርላማውን ውሳኔ በፊርማቸው ያጸድቃሉ ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ኢትዮጵያ ለባዕዳን ርግጫ ሳር አጥቶንም
በኢትዮጵያ ብቻ ሳይሆን በመላ አፍሪካ ሀያላን የሆኑት አሜሪካና ቻይና በፍጥጫና ግብግብ ላይ እንዳሉ የሚታወቅ ነው። የፉክክራቸው በመላው ዓለም ደረጃ ተከስቶ ቀውስና ችግር እያስከተለ መሆኑም የሚካድ አይደለም። በአፍሪካ ቀንድ ሁለቱ መንግስታት የተያያዙት ፉክክር አሜሪካ ብዙ ቢጥርም የአፍሪካ አገሮች ወደ ቻይና በመዞራቸው አሜሪካን ሲያበግን የቆየ ጉዳይ መሆኑ ይታወቃል። የመለስ ዜናዊ ወያኔ ዝንባሌ ወደ ቻይና መሆኑ ግልጽ ሆኖ ቆይቷል። ይህን ለመቀየር አሜሪካ ብዙ ብትጥርም ብትለፋም ቻይና ብታደርግም አልሆን ስላላት በአዲሱ ሹም አማካይነት የበላይነትን ለማስረገጥና ቻይናን ለማግለል ከፍተኛ ርብርቦች እያደረገች ናት። የሀገራችንን ተጨባጭ ሁኔታ ካለው ዓለም አቀፋዊ እና የአካባቢ ሁኔታ ጋር አጣምሮ ማየት የሚገባ ቢሆንም ያለውን ሁኔታ በግልቡ መረዳቱን የመረጡ ወገኖች አዲሱን ሹም የማወደሱ አባዜ ተጠናውቷቸው እይታቸውን ማዛባቱ ደግሞ እየታየ ያለ ነው። ለምሳሌ ከሻቢያ ጋር መታረቁ የሚተበቀውን የአጉል ተስፋ እርቅና ሰላም የሚያመጣ ሳይሆን ለሻቢያ ኢትዮጵያን እርቃኗን የሚያሰጣ ከመሆኑም በላይ የአሜሪካ የአፍሪካ ቀንድ ፖለቲካ ለምን ይህን ሰላም ተብዬ ሂደት እንደሚፈልገው ለመጠየቅም ለመረዳትም ጊዜም ይሰጣል። ሆነም ሻቢያ ከሳውዲ አረቢያ፣ ግብጽ፣ የተባበሩት አረብ ኤሚሬትስ ጋር ሆኖ ወደ አሜሪካ የፖለቲካ ድር ውስጥ ገብቷልና ከአዲስ አበባው አገዛዝ ጋር መታረቁምና አብሮም ኢትዮጵያን መግዛቱ ለጸረ ቻይናው ሂደትና ለአሜሪካ የበላይነት መረጋገጥ አስፈላጊም ነው። የአዲሱ ሹም አመጣጥ አይናቸውን ህሊናቸውን ጨፍነው ሊመረቅኑ ደወሰኑትና በወያኔ ጥላቻ ለተጋረዱት ይሰወር እንደሁ እንጂ የማንጭ አለበት ሲባል የአሜሪካ መባሉ ተገቢው ምላሽ መሆኑን የሚከድ በቁሙ እያንቀላፋ ያለ ብቻ ነው። በሂደቱ አማካሪዎች ለመሆን በቅርቡ እንኳን ከስድስት በላይ አሜሪካኖች አዲስ አበባ ገብተዋል። አቶ ካሳ ከበደም ወደ ሀገር የተጓዘው አዲሱን ሹም በአጠቃላይም ሆነ ለቅርቡ የአሜሪካ ጉብኝቱ ለማማከር መሆኑ ምስጢር አይደለም። በአዲሱ ሹም የበላይነት አሜሪካ በቻይና ላይ የተወሰነ ድልን ስታገኝ፣ የወያኔ መሪዎች ደግሞ ከቻይና ጋር በተለይም በወታደራዊ መስክ ጠበቅ ያለ ውይይትና ግንኙነት ማድረጋቸው የተሰወረ አይደለም። ከ50 በላይ የአፍሪካ የመከላከያ ሚኒስትሮችና ባለስልጣኖች ከቻይና አቻዎቻቸው ጋር በቤጂንግ ውይይትና ስብሰባ ማካሄዳቸውን ታዛቢዎች ሚዛን ሰጥተው ያቀረቡት ጉዳይ ሲሆን ለአፍሪካ ሀገሮች ጦሮች ቻይና ትጥቅና ስልጣናም እየሰጠች መሆኗም የሚታወቅና እየጨመረም ያለ ነው ተብሏል። የአሜሪካ ኢትዮጵያን የመቆጣጠርና የመበዝበዝ ሚና በደርግ ዘመን ያከተመ ሲሆን በዘመነ ወያኔ ደግሞ አሜሪካ ለመለስ ለስልጣን መብቃትም ሆነ ለኤርትራ መገንጠል የተጫወተችውን ግንባር ቀደም ሚና ደግሞ ማንም ሊረሳው የሚችል አይደለም። የመለስን አገዛዝ ሙሉ ድጋፍ ሰጥተው በስልጣን እንዳበቁስን ላይ የዛሬው ሂደት አቀንቃኞች እነ ሄርማን ኮሄን በ1983 ዓመተ ምህረት ወያኔ ለስልጣን ያበቁ፣ ዛሬም ከሻቢያ ጋር አዲሱን ሹም ይዘው እርቅን ያዘጋጁ፣ የ1997ቱን ምርጫ ስርቆት የደገፉና እነ ዶናልድ ያማሞቶ መሆናቸውን እንገነዘባለን። ዛሬ እቅዳቸው ሰምሮ አዲሱን ሹም ወደፊት በማስከተምና በሰፊ ፕሮፓጋንዳ በማጀብ ውጅንብርን በሀገር አስፈነው ኢትዮጵያን ሊያንበረክኩና ሊገዙ እነሆ እየጣሩ ናቸው። በኢኮኖሚው መስክ ለግል ባለሀብቶች የህዝብን ሀብት መሸጥ የሚለውን አስገፍተው ከ60 ያላነሱ የአሜሪካ ባለሀብቶች አየር መንገዱንና ሌሎች ተቋማትን ጎብኝተዋል። ከአሜሪካና አረቦች ባሻገር የኢትዮጵያን የህዝብ ንብረት የሚገዙት ሻቢያዎችና የትግራይ ባለሀብቶች እንጂ ህዝባችንማ ደሃ ነው። ሻቢያ በአዲሱ ሹም የሚገፋው ፖለቲካ የጣመው ልክ እንደ መለስ ጊዜ ኢትዮጵያን ሊጨፍርባት የሚያስችል በመሆኑ ነው ወይም ይሆናል ብሎ በማሰቡ ነው። የአዲሱ ሹም ወዳጆች አገር ወዳድ ኃይሎች እንዲገለሉ የሚፈልጉት ከዚህ ቀደምም የኢትዮጵያን ሉዓላዊነት በማስቀደማቸው ደግቡና የብዝበዛ ኢምፔሪያሊስት እቅዱ እንቅፋት በመሆናቸው ነው። በአጼው ዘመን ተራማጅ ሁሉ አሜሪካ ከኢትዮጵያ ይውጣልን ብለው ያካሄዱት ትግል የሚደገፍና የሚደነቅም ነበር። ያኔ አሜሪካ ማንዴላን ሽብርተኛ ያለችና በአፍሪካና በዓለም አቀፍ ደረጃ ስንት አሰቃቂ ወንጀል የፈጸመች ነበረች። ታግለናታል። ለሀገራችን ክብር የወሰነው እርምጃ ሁሉ የምንኮራበት ነውና በእነሱ ቤት ያለው ቂም በህዝብም ዘንድ የጠፋ ነው ብለን ማመኑን አንፈልግም። 28 ዓመታት ወያኔ በላያችን ላይ ሰፍሮ ያሰቃየን በአሜሪካና በምዕራቡ ድጋፍ ነው። አሜሪካ ከህዝብ ጎን መቼም ቆማ የምታውቅ አይደለችምና ዛሬ ተለውጣለች በሚል መደለሉን ፈላጊ አይደለንም። ሰው ከግብሩ ይታወቃል ነው ቁም ነገሩ። ላገዛዞችም ይሰራል። በዓለም አቀፍ ደረጃ በተለይም በአፍሪካ የሰፈነባትን የበዝባዥ አቋም ይዛ የቆየችው አሜሪካ ዛሬም ያውም በዘረኛው ትራምፕ ዘመን ምንም ለውጥ እያሳየች አይደለችም። የሚያሳዝነው ዜጎች ታሪክን የዘነጉ ወይም የማያውቁ ሆነው መገኘታቸውና የመጣብንን መርገም ጠቃሚ ብለው በተለይም የሻቢያን ማንነት ዘንግተው መገኘታቸው ከማሳዘን አልፎ አሳፋሪ መሆኑም የሚካድ አይደለም። ኢሳያስ አፈወርቂን የኤርትራ ህዝብ ይወደዋል፣ እሱም ኢትዮጵያን ይወዳል ሲባል ስንሰማ ደማቸው የፈሰሰውን ስንት ሺህ ሰማዕት ይቅር በሉን ማለት እንገደዳለን። ውዳሴን በልክ ማድረጉ ተገቢ ሲሆን የሀገራችንን ነጻነትና ክብር በመጠበቅ አገራችን የባዕዳን መሻኮቻ እንዳትሆን መታገል የዜግነት ግዳጃችን ሆኖ ይገኛል። ሁሌም ግን ከታሪክና ተመክሮ ትምህርት ለመውሰድ መጣር የሚመሰገን ነው። ታሪኩን የረሳ ስህተትን ይደግማል ነው። ወያኔ ወያኔ ነው፣ አሜሪካም ያው አሜሪካ ናት። ለአፍሪካ ሆነ ለኢትዮጵያ ፖለቲካዋ አይበጅም። የኢትዮጵያን ህዝብ ስለ ሀገርና አገር ፍቅር ማንም ሊያስተምረው የሚጠበቅ አይደለም። በተለይም ወያኔም ሆነ የወያኔ ግርፍ ሀገር ፍቅር አስተማሪ ብሎ ሊወሰድ ይከብደዋል። ከወንጀለኞችና የትላንት የዛሬ ጅቦች ጋር ሊሰምርም የሚጠበቅ ባይሆን ይመረጣል። ለዓመታት ህዝብ ታግሎ ደሙን ያፈሰሰው ለበዝባሽ ባዕዳን አገራችንን መጫወቻ ሊያደርግ ሳይሆን፣ የግለሰብ አምባገነንነትን ለማስፈን ሳይሆን፣ ወደ ህዝባዊ ስርዓት ለመጓዝ ነበር። መሰዋታችን ለኢትዮጵያ ሉዓላዊነትና ክብር እንጂ ለቻይናም ሆነ ለአሜሪካ እንዲሁም ለአረብ መጫወቻ ለመሆን አልነበረም። ይህ እንዴት ይረሳል? ከሻቢያ ጋር ሳይሆን ከኤርትራ ህዝብ ጋር ሰላም ተፈላጊ መሆኑ የሚካድ አይደለም። በሁለቱ ህዝቦች መሃል ጦርነት ተፈላጊም አይደለም። ስለዚህ በሁለቱ ህዝቦች መሃል ጦርነትን ማቀንቀን በጎ አለመሆኑ ክርክርን አይጋብዝም። ይህ ቢባልም የሰላሙ መንገድ ሐቅና ፍትህን መሠረት ያደረገ መሆኑ ይመረጣል። በባድሜ ጦርነት ያለቁት 100,000 ዜጎች ደማቸው በከንቱ ፈሰሰ? በቀይ ሽብር ስንቱን ዜጋ የጨረሱት ዛሬ ነጻ ዜጋ ተብለው ለአገር ሲበቁ፣ ሰለባዎቻቸው ግን አሁንም በጉድጓድ እስር ቤት ወይም በስደት ተረስተው አሉ። አሜሪካ ኢትዮጵያን የዘመኑ ቅኝ ግዛቷ ለማድረግ ስትነሳ አገር ወዳድ ኃይሎች ሁሉ ጠላቶቿ አድርጋ መውሰዷ የሚጠበቅ ነው። እያደረገች ያለችውም ይህንን ነው። በዚያው ልክም የህዝብ ኃይሎች ለዘመናዊ ባርነት ኢትዮጵያ አትዳረግም ብለው በጀግንነት ሊቆሙ ይጠበቅባቸዋል። ህዝብ ካበረ ማንም አያሸንፈውም። አያሌ መንግስታት በህዝብ ትግል ድባቅ እንደሚመቱ ደግሞ አያሌ ምሳሌዎች አሉ። ስልትና አካሄድን አስተካክሎ ለትግል ቆርጦ መነሳት ያሻል። በመሳሪያና ኃይል ድጋፍ ጋጋታ ከሆነ ጣሊያንም በአርበኞቻችን ተቃውሞ አያገኝም ነበር፣ ሽንፈትንም አይከናነብም ነበር። ለአገር ሉዓላዊነትና ክብር ለመሰዋት መነሳትና በጽናት ትግልን መቀጠል ግን ያስከብራል። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። የኢትዮጵያን ነጻነት በደማችን እናስከብር።
እምቢታ በወቅቱ ከዘለዳው። ጌጡ ነው የጀግና አሻፈረኝ ማለት፣ በትውልድ በዘመን ደምቆ የሚታይበት ليوت لنبرتو لبيتو سايساسا امبين لأقري امبين لدنبري بلو يمين نسا جغنانو اتيوبياوي يتقور عنبسا يوستاس تدادر يميا در سبتن قفنا جقونا چل بلو عالفوت بلجو بيسنانا كلام مدو بلو ايه زم مالت درقنا وياني لجون قدلو بات اتيوبياوي سو قفاي لامدم منم بايستوال تلاتون سياز سياقاتل سيانا الدم لما دو مالت قن يبنا لاي وري كمهون عالفم يمي هون نقر نو جغنا قفاي لامدم ياقوت مالنجي تلاتون لفتم اشمكو لعود بوغ بلون الدوبا يتايساتو لما داسنيم چلمان ببيتو امدون سيچراو فمو فاقتو يتايال تدافنو يقويو كما جتو محال ارقتناو قوامي انبتا بوقتو ياشال سوسي بدل سنگا هيوتو علي بلزياما بمن يتاوكال منورو مموتو انتالم قزفو ساون سوية السنيو باكد النابسلت من كساكسونو سلزيهم جغنا تبابرو سيسارا عربين ياي السنيال باكد يمي مرة لقارا آلاما بقارا اكد ندفو سين كساكس واتوبا الدبابي تايتو بقهاج سلاي شلوك لاكا يهونال عمد اكالي كالي اي دلم چواتاو ابراوي كالمو اندنو علاماو اين نتطلم ماربنيا كاربنيا نكتم بين كسا كس عشل بوم بينيا بلكيو اندنو متاوكيا كالسو سافتيو جنزابي قوسي قد يميايو نسا نتسي نافك اتقل الناصريات بامرو سيسرسو سلزيه عربانيا لطلاتو فالمياق الزيني تمنا الوقت يقمقمال اندو التدر بيت كوكبن بايكوترم دلن يامات ترال طلاتون وداجون حيلون بكتعيال بمنم منيتا بهوتام مكاينتو بطلات قلبت ايقبام تقفتو عربانيا ناجقنان يميلايا اياتشو ينو مسترو عند يمي درقاتشو انبي مالترو انديه انداهونو رئيسا نكو هزبن استبابرو من نساد بوقتو سوي اسبلال لنا لتناقاهي وتو على بلز ياما على من يماياي كيزين يمايتا من ياسبلال جلقلتو
لفو لزاريو تدقاقمو اندتن اقرو تاريكون يرسا تولد سيتات المدقن بتشاسايهون اقرونم لياتا ايشلال كادم كن يغجيهونو افريكان ياسك ايوتن نايبر دلوث باعدا اقروش ياللفون يرسا تولد داقنيتو انهو اهوغرون داقم ايبزبزو نايت ورنتم او دمما ايادر ربوتنو تاريكن مفاق ويم اتعمو ماقرب داقمو يوياني نامسلوچو وانا لمداتشونو የኢትዮጵያ ታሪክ ወደ 100 ዓመት ዝቅ ማድረጋቸው ህዝቡ አብሮ አልኖረም ለሚለው የግንጠላ አቋማቸው የሚረዳ በመሆኑ ነው። በኢትዮጵያና በህዝቦቿ መካከል የልዩነት ተራራን ለማቆም ነው። ፋሽስቱን ድርጊታገለውን ትውልድ ለማርከስና አልፎም ዘግናኝ በሆነ ደረጃ በክህደት ለመወንጀል አቁን ጠቅጥቀው ውሸትን የሚያራግቡትም ያው ናቸው። ታሪክ ግን ቅርስ ነው። ባብላጫው ደግሞ የደም ዋጋ የተከፈለበት በመሆኑ ተከብሮ መያዝ ያለበት ነው። ታሪክ አስተማሪ ነው። የኢትዮጵያ አርበኞች ጸረ ጣሊያን ውጊያ ያደነቁት የቻይና መሪ ማኦ ሴቱንግ ለምሳሌ ከዚያ ውጊያ ብዙ መማር እንችላለን ብለው ያኔ በትግል ላይ ሳሉ ጽፈው ነበር። ባዕዳን ታሪክ ብለው የሚያከብሩትን የሀገራችንን ገር ለማክቸልቸል ግን የካሃዲዎች ሁሉ ስምሪቶንና አዲሱ ትውልድ በትንሹ እናቅረብ ካል ተደናግሮ ሲገኝ፣ በሌላ በኩል ግን ለሀገርና ለወገን የተሰዉትን የማይከበርበት ሁኔታ ተፈጥሯል። ጀግንነት ሞኝነት ተባለና ከመሞት መሰንበት ፈሪደናቱ መመሪያ ሆኑና ኢትዮጵያን የሚታደጓት ቁጥራቸው ቀንሷል ብንል ማጋነን አይሆንም። ካለፈው መማር፣ ሐቁን ማክበር፣ ታሪክን ማወቅ፣ መጠበቅ ወሳኝ መሆኑን መገንዘብ ያስፈልጋል። በሰሞኑ ወጣት ኢትዮጵያውያን በዋሽንግተን ዲሲና በስዊድን ስቶክሆልም ከተማ የወያኔ ኤምባሲዎችን ወረው ይዘው ያሰሙት ደማቅ ተቃውሞ በዘመነ ደርግ ሲደረጉ የነበሩትን ተመሳሳይ የተቃውሞ እርምጃዎች አስታውሶናል። በየካቲት አብዮትና ከዚያ በፊት ወጣቶች በተማሪነት ደረጃ ሆነ በኢሃፓ ባልነት ያሳዩት አንድነትና ኢትዮጵያዊነት ወኔና አፍላቂነት ለአሁኑ ትውልድ ወጣቶች ብዙ ትምህርትን ያዘለ ነው። ይህ ተመክሮና ቅርስ የህዝብ ከሆነ ለወያኔ ውድቀት የሚያደርገው አስተዋጽኦ ግልጽ ነውና ወያኔና ጭፍሮቹ ይህን ታሪክ አዲሱ ትውልድ እንዳያውቀው ወይም ካወቀም በሐሰት ይዘት እንዲሆን እየተፈጨረጨሩ ናቸው። ለዚህም ጥጥረኞችን በስፋት አሰልፈው ብዙ ገንዘብም እያጠፉ ናቸው። ቀቢጸ ተስፋና ግለኝነትን፣ ዋልጌነትንና ፍርሃትን ካሰፈኑ የሚጋተራቸው ስለማይገኝ ነው። ካለፈው ወደ ዛሬው ስንመጣ ጎልቶ የሚታየን ምንም ጊዜ ቢሆን ባንዳና ከሃዲ ባይጠፋም በብዛት ግን ሂደታችንን የሚገልጸው ሰፍሮ የነበረው አንድነት ነው። የካቲት አብዮት ከዚህም ነጸብራቅ ሆኖ ይገኛል። ያኔ ህዝብ በጋራ ስርዓቱን ሊያደባይ ሲነሳ እነ ወያኔ ጠባብነትን አርግዘው ዘረኝነትን ሊወልዱ ላይታችሉ እንደነበርም መረሳት የለበትም። ደርግም የህዝብን ድል ሲቀማ በታጋዩ ጎራ ልዩነት ቢከሰትም በኢሃፓ የተማራው ሰላማዊ ትግል የህዝብን ድጋፍ አግኝቶ ደርግንም አርበድብዶ ነበር። ለአገሩ ሳይሆን ለስልጣኑ ሊሞት የተነሳው ፋሽስት ቡድን ደግሞ ሙሉ ትኩረቱን በኢሃፓ ላይ አድርጎ ፍጅት ሲያካሂድ ሁኔታው ለገንጣዮችና ጠባቦች አመቺ ሆኖ መገኘቱ አልቀረም። ውጤቱም ዛሬም ታይቷል ማለትም እንችላለን። ወያኔ በትግራይ በቀይ ሽብር ዋና ተካፋይ ሆኖ ለብዙ ለጋ ህይወት መቀጣት ተጠያቂ ነው። ማንኛውም ለወያኔ ድልዳል አዘጋጂውና ኢትዮጵያን ለግንጠላ ያበቃው አምባገነኑ ኮሎኔልና ግብረአበሮቹ ናቸው። ሌላ የማይካድን ምንም ቀለም ቢፈስ ሊቸፈን የማይችል የምጸት ታሪክ ይህ ነው። ትምህርትም ይለግሳል። ካለፈው ስንማር ድፍረት፣ ቆራጥነት፣ ሞት አይፈሪነት ብቻ ሳይሆን ኢትዮጵያዊነትንም ከፍ የማድረግም ጸጋ እናያለን። ከኢትዮጵያዊነት ሰገነት ወርዶ ወደ ጎጥና ብሔረሰብ መውረዱ ቅሌት መሆኑን ያለፈው ያስተምራል። በዓለም ደረጃ መስፋት፣ መዋሃድ፣ መተባበር በሰፈነበት ወደ ወያኔው ጥበትና ዘረኝነት እርኩስና ውግዝ መሆኑን መማርም እንችላለን። ወያኔን ማቸነፍ ማስወገድ የሚቻለው በልመናና ምለላ ሳይሆን ባመረረ ትግል ነውና ሞት አይፈሬ መሆን፣ አገርን ከወድ በፊት ማስቀደምና ሰብእና ከመይሁዳ ለሳንቲሞች አለመሸጥን ይመለከታል። ያለፈው ለዛሬ የሚሰጠው ትምህርት ደግሞ የትግል ዓላማ ላይ ግልጽነት ማስፈለጉ ነው። ዝብርቅርቅ መፈክር ታጋዩን ግራ ያጋባል። መፈክርና ግብም የሚተለመው ጠላት በቀደደው ቦይ በመፍሰስ ሳይሆን የህዝብን ፍላጎት መሰረታዊ በማድረግ ብቻ ነው። ወያኔ የህዝብን ትግል ወደ ውዥንብር እየከተተ አብይ ጉዳይን በተልካሻው እያደናገረ ይታገሉ የተነሱትን አቅጣጫ ቀኝ ሆኖ መክረሙ ምስጢር አይደለም። በየካቲት አብዮትና በፊትም የተነሱት የትግል መፈክሮች መሰረታዊና ህዝባዊ ነበሩና እስከዛሬ የሚከተለውን ትግል አጃቢ ሆነዋል። መሬት ላራሹ ዲሞክራሲያዊ መብት ለጭቁኑ ያገር ሉዓላዊነት የሃይማኖት እኩልነት የብሔረሰብ መብትና እኩልነት ወዘተ እነሆ እስከዛሬ የትግል መፈክሮች ሆነው ባሽተዋል። ላሻቱ ጥያቄዎች በመሆናቸው ትውልድን ለትግል የሚጠሩ ሆነው ተገኝተዋል ማለትም ይቻላል። ትግል ግቡን ማወቅ አለበት ከግቡ በፊትም እንዳይደናቀፍ። አንዳንዶች የጉዞ እንብጡ ራሱ ጉዞው ነው ይላሉ። በትግል ግን የጉዞ ዋና ይዘቱ ማለትም የትግሉ መዳረሻውን ማለትም የመጨረሻ ግቡን ማወቁ ነው። በየካቲት ጠላት ማነው ላይ ብቻ ሳይሆን ትግሉ የግድ የሚለው መስዋዕትነትን በተመለከተ ግንዛቤ አልጎደለም ነበርና በትግሉ ተሰልፈው መስዋዕትነትን የተቀበሉ ሰማዕት ነበሩ እንጂ ጭዳዎች አልነበሩም። መከራውም የተቻለው ከመጀመሪያው ትግል መራራ መሆኑን ጠላትም ጭራቅ መሆኑን ታጋዮች ያወቁት ጉዳይ ስለነበረ ነው። ዛሬ ሰላም ሰላም ባዮች በበረከቱበት ነብር ለፍየል ይራራል ባዮች በበዙበት አለመስዋዕትነት ድል ይገኛል ባዮችና አብዮት የሚለውን ቃል የሚያወግዙ መድረክ በያዙበት ሞታይ ፈሪነት ቢጠፋና አንገት መድፋቱ ቢደረግ የሚያስገርም ሊሆን አይገባውም። ወያኔና ጭፍሮቹ ደግሞ የዚያን ጊዜ ጀግንነት ሊያቆሽሹና አልፎም ያ ትግል የተሳሳተ ነበር አትተኩሱብን አታምጹብን አትነሱብን ብለው የሚንጫጩት ማለትም ያለፈውን የህዝብ ትግልና አታጋይ ድርጅት ይሃፋን የሚያጠቁት የያዛቸው ጭንቀት ብርክ ስለያዛቸው ነው። ያንን የትግል ቅርስን መልእክት ማራከሱ ለነሱ ነፍስ አድን ነው። በዚህም ነው ቅጥረኛ ኮልኩለው የትግልን አቅጣጫ የሚያጨልሙትና ፍርሃትን ለማንገስ የሚጥሩት። ጠላትን ማወቅ የጠላትንም ስስ ብልት ማወቅና ማጥቃት ወሳኝ ነው። ያለፈው ትግል በዚህ ረገድ ብዙ ትምህርትን ይለግሳል። ስህተቶች የነበሩ ቢሆንም ጠላትን በፖለቲካውም በትጥቅ ትግሉም ረገድ ያንቀጠቀጠ ትግል ተካሂዷል። የህዝብን ትግል ለጠላት ሰለባ ከማድረግ አንጻር ከማዳከም አንጻር ረጂ ሆነው የተገኙት አንድም የግንጠላ ጠባብ ኃይሎች ሀገራችን ጠላቶች ድጋፍ ተጠናክረው መገኘታቸው ሲሆን፣ ሌላው ደግሞ ሶማሊያው ዚያድ ባሬ የከፈተው ወረራ ነው። ፋሽስቱ ደርግ በሁለቱም ተጠቅሟል የህዝብን ትግል ለማደባየት። ሀገራችን በሶማሊያ ተወረረች ተነስ ብሎ የህዝብ ትኩረት ወደ ሌላ እንዲሆን ከማድረጉ ሌላ ኢህአፓን በዚያድ ባሬ ደጋፊነት እያለቀሰ ሳይቀር ወንጅሎ በተለይም ጦሩን ሊያደናግር በቅቷል። ይህን ጭልጥ ያለ የሶቪየቶች ሐሰት ሐቅ ብለው የሚቀበጣጥሩትም ሞልተዋል። የአገር ጥሪ በሚል የህዝብ ትኩረት ከደርግ ላይ ተነስቶ ወደ ጦር ግንባር እንዲሆን ከማድረግ ባሻገር በትግል ወጥሮት የነበረውን ድርጅትም ከሶ ለማጥፋት ተጠቀመበት። መኢሶንንም ሳይቀር ፈርጣጭ ቀኝ መንገደኛ ብሎ ሊከስና ሊያጠቃ ቻለ። ይህን የትናንት ተመክሮ በሚገባ ያላጤነው ትውልድ ደግሞ ወያኔ ከሻዕቢያ ተጋጨው ሲል ከባድሜ መለስ ወደ መለስ የሚል ቧልትን ተቀብሎ በባድሜ ለወያኔ ጥቅም ረገፈ። ወያኔ የታሰሩትን ሳይፈታ የራሱን ትግራዊ ጦር ሳያስነካ በትኖት የነበረውን ጦር አታሎ አሰልፎ በሻዕቢያ አስጨረሰው። ለውጊያው መልስ የሚለው ተመላሽ ባለመኖሩ ከንቱ ቀረ። ልጆቻችሁ አባት ወንድማችሁ ተሰውቷል ተብሎ ለቤተሰብ መርዳት ቀርቶ መሞታቸው ሳይነገር ተዳፍኖ አልፏል። በወያኔ ላይ ልንነቃበት የሚያስችል ተመክሮ ግን ነበር። የወያኔ ኢትዮጵያዊነት ወይም ድንበር ጠባቂነት ማሾህ መሆኑን ማወቅም በተገባ ነበር። ያለፈው ለዛሬው በጠቀመ ነበር። ኢህአፓ ቀዳሚ ቅርስና ተመክሮ ለጋሽ ዘመናዊ የፖለቲካ ድርጅት ባለማግኘቱ ከሕይወት ባሻገር ተመክሮውን ያገኘው ከተግባሩ ስምሪት ነበርና ከስህተት ማምለጥ የሚችል አልነበረም። ያኔ ግን የነበሩ የትግል ስህተቶች ለዛሬው በደም የተገኘ ትምህርትን የሚሰጡ ናቸውና በክብር መያዝና የግንዛቤን መሰረት ሊሆኑ ይገባል። እዚህም ነው ልንንከባከባቸው ግዳጅ ያለን። ያ ደሙን ለአገሩ ያፈሰሰ ትውልድ በትግሉ ቅርስ ትቶልናልና ከዚህ ወጣቱ ትውልድ እንዲማር ማሳሰቡ አስፈላጊ ነው። ጸረ አምባገነንነትን በትግሉ አሳይቷል። በአደረጃጀቱም ቢሆን ለምሳሌ ኢህአፓ ፈላጭ ቆራጭነትን ተቃውሞ ሊወሰድ የሚችልን ተመክሮ አስቀምጧል። ዛሬ በኢትዮጵያም ቢሆን በሌሎች አገሮች በመንግስት ሆነ በድርጅት ደረጃ የፈላጭ ቆራጮች ክስተትና እያደረሱ ያሉት ጉዳትን በተመለከተ ምናልባትም ከነበረው ዴሞክራሲ ሊያስቀድም ከሞከረው ትግል መማር የግድ ሆኖ ይገኛል። መሰረታዊ የህዝብ ጥያቄዎችና ፍላጎቶች አንጻር ስልጣን የያዙት ቡድኖች ብቻ ሳይሆን ለስልጣን የሚቋመጡትም ድርጅቶች ቡድኖች ቢሆኑም መልስ ሰጪ ሆኖ መገኘት አልቻሉምና በጥያቄዎቹ ዙሪያ ዛሬም ትግል መከተሉ ግትር የሚያሰኝ ሳይሆን ወቅታዊና ትክክለኛ ስምሪት መሆኑን ያለው ተጨባጭ ሁኔታ ያረጋግጣል። ካለፈው የህዝብ የትግል ተመክሮ መማር ብልህነት ነው። ታሪኩን የረሳ ትውልድ አገሩን ያጣል። ጸረ ወያኔው ትግላችን በጋራ ይፋፋም።
ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበልና ሞክሳ መርሳትን ነው መርሳት። ትናንት ባይረሳ ካህናት ማሰሩ ምዕመናኖችን ደብድቦ ማጎሩ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባልሆነች መርሳትን ነው መርሳት። መርሳት ነው ውድቀታችን ከትላንቱ ዛሬ አለመማራችን። እንዲያ ባይሆንማ መወላገድ ባልነበረ የወያኔ ሴራ ከቶም ባልሰመረ። መርሳት ነው ችግራችን የወያኔን በደል ችላ ማለታችን። መርሳት ባይኖር ኖሮ ሁሉም ሰው ቢያስተው መስጊድ ውስጥ ባልገባ አዛር ሊያስተጓጉል። መርሳት ነው በሽታ መርሳትን ነው መርሳት። ወያኔን ለመጣል በጋራ መነሳት ባንረረሳ ኖሮ የትናንቱን በደል ባልነሰነስን ነበር ጨው በሰው ቁስል። የጋዜጠኞች መታሰር፣ የታጋዮች መወገር፣ የአባቶች መገፍተር፣ የሲኖዶስ መደፈር፣ የሊቢያ ሰማዕታትን መምጠር፣ የልጆችን እናት ለሶስት ሆኖ መድፈር፣ ኮዳ ሙሉ ውሃ ብልት ላይ ማንጠልጠል፣ አሊያ ካልሆነ ግን እዛው ቆርጦ መጣል። መርሳት ይቻል ይሆን? መርሳት መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን ወያኔ እንደማይበጅ ተገልጦ እያወቅን ከቶ ምን አመጣው ዛሬ መደለልን? መርሳትን ነው መርሳት። ለህዝባዊ መንግስት ዛሬ ነው መነሳት። ባንረሳ ኑሮ የኤርትራን መገንጠል ባልጠራን ነበር ዘር ዛሬም ለመታለል። ባንረሳ ኑሮ ሲሾም ኃይለ ማርያም በተረዳን ኑሮ ምንም እንዳይጠቅም ባልተታለልን ነበር ዛሬ ባብይዳሉ። መርሳትን ነው መርሳት። የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ ዮሬ ሰበክ። መርሳትን ነው መርሳት። መርሳትን ነው
Oh, my God.
بإتيبيا قدعي فرنج منها قباو يتيبيان رجم تاريك سنك عينيو بزون جيزي وتنكتنا چگر ببا ادان تالكا قبن التاجبو ممتعتا چون ان التازبالن بكتتا بورر مكرا هنا اگر بكال يطور عبقازو چننا يسلطان تمنيو چن بمدقف بعدان بإتيبيا يوست قدعي تالكا يقبو اگر اچنن سيقودو كرموال زاريم يكومة يابرا قدعي ايدلم يسمونو يهرمان كوهن يأزومبا لزيهو سياف درنجيتا تشو عينتا مرجانو يدرون بنتوون كوا مالتم يتركون يدربوشون يتاليانن يقلسن ينقليزن وزتا كاتيم زمن جمرو خيالن منغستاتي يتفرارقو بيتيوبيا لاي يبلاينت انا تسنوات تشون سياسات دروبت كويتوال በተለይም አሜሪካ ፋግራችን ላይ ያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ታሲው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላ አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአዜውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዘም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎር ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደን ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የተበቀ በመሆኑ ዘመናዊ ቀኝ ገዢዎቹን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጃዙር ቀኝ አገዛዝ ሰለባ በመሆኗና ባህላችንን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ጸረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፍርጃ ልታወድም ካገዛሱ ጋር መሰለፏ ሚስጥር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በተቀሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ ባጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበርችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መብረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የደርግ አገዛዝ ከሶቪየት ተመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳይዋ ሆኖ አለመገኘቱም ሚስጥር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረርታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢሃፓ ሰራዊት የብተና ሴራ ከተካሄደም በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ያባ በተናውን ተቋቁሞ ተመድሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ በደግፈም ሻቢያ ቢሳተፍበትም ድርጅቱ ዲወሩት የመጡትን በእለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወያኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሄርማን ኮሄን ዛሬ ተመድሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙ ይልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ያሰገዱት ጊዜ አልፈጀባቸውም። እንግሊዝ አሜሪካ ኖርዌይ ስዊድን ተባብረው ወያኔን ሲደግፉ እንግሊዝኛ ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከመቶ ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስተር ቦክስፋምና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮሆንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለሥልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንግስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካ ፈርጣጩና ቡከኑን መንግስቱ አግባብታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝንብነት እንዲገኝ ከተደረገ በኋላ እነ ኢዲሃቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ የአገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባን ያዙ ብሎ ፈቃድ ሰጪ የሆነው ኮሆን ነበር። ይኸው ኮሆን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ አገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሆን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሆን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይተረስቶ ነው ዛሬ ኮሆን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምጽ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የጠቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያን ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንደቀረበው ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምጽም ተባባሪዎቹ ሆነው በአገራችን ላይ ይዘምታሉ። ኢህአፓ ግን በጥረቱና በአባላቱ ቆራት ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነ ኮሆንና አሜሪካ ለዋሽንግተን የሚበጅ አስመሳች ንግግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይኸው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥባችን ከአሜሪካ ህዝብ ጋር አይደለም። የዘንድሮ የፖለቲካ መሐይሞች ሂስና ትችት ወይም ተቃውሞ
ገዢዎችን እየተመለከተ ህዝብን በጥላትነት ይፈርጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሞችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዲሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ ምስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስታቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የሀገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስታቸው ለወያኔ ሙሉ ውድቀት እንታገል። የሀገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ልናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ሕዝብ የጋራ ጸረ ወያኔ ትግል።
አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 እንስሳት አራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያውም ክትሰንጋ ጠጁ ነው ወለላ ከጎኛት ይነጥቃል የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ
ብረት ውስጥ ደስታ ሽርና የመቶ ስልሳ ሰባት ዓመት ነው።